the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በወንጀል ጉዳይ አንድ የበታች ፍርድ ቤት ተከሳሽ በነጻ እንዲለቀቅ ውሳኔ ከሰጠ ያ ውሳኔ ያለምንም ቅድመ ሁኔታ መፈጸም ነው ያለበት።
ይህን የህግ አስተያየት የሰጡት አቶ አማሃ መኮንን የህግ ባለሙያ ናቸው። ዝርዝር ዘገባው ዜናውን ተከትሎ በመጽሔት ክፍለ ጊዜ ይቀርባል።
የሶማሊያው ፕሬዝዳንት መተማመኛ ድምፅ በመንሳት ከስልጣን ለማስወገድ የሚደረጉ እንቅስቃሴዎች እንዳሳሰቧቸው የተባበሩት መንግስታት ድርጅት የሶማሊያ ልዑክ ዛሬ ገለጡ። በናይጄሪያ የጦር ኃይል አዛዥ ኮንቮይ ላይ ጥቃት ያካሄዱ ታጣቂዎች የቦኮ ሐራም አባላት ናቸው የተባለው ዜና መንግስታት አስተባብሎታል። እነኚህ ከዋና ዋናዎቹ ዜናዎች ውስጥ ናቸው።
ጤና ይስጥልን አድማጮች፣ እንደምን አምሽታችኋል። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶች እንዲሁም ጤና በመልክ በመልክ ተሰናድተው ሁለተኛውን አጋማሽ ይጠብቃሉ።
አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ፣ ፕሮዲሰራችን ንጉሶ ታምሬ ከስርጭት መሐንዲሱ ጋር አብረን እናመሻለን። በቅድሚያ የሰዓቱን ዜና እናሰማለን። የሶማሊያውን ፕሬዝዳንት የመተማመኛ ድምፅ በመንሳት ከስልጣን ለማስወገድ የሚደረጉ እንቅስቃሴዎች እንዳሳሰቧቸው የተባበሩት መንግስታት ድርጅት የሶማሊያ ልዑክ ኒኮላስ ኬይ ገለጡ። የአፍሪካ ቀንዷ ሀገር ምርጫ ለማካሄድ የተዘጋጀች ባለችበትና አልሻባብ የእስልምና አማጽያን እንደገና ለማንሰራራት በሚጥሩበት ወቅት ምንም አይነት የፖለቲካ መናቆር አገሪቱን አይጠቅማትም ብለዋል የመንግስታቱ ድርጅት ዋና ልዑክ። መሐመድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ ሄኖክ ሰማግዜር ያቀርባል።
የሶማሊያ ፓርላማ አባላት ፕሬዚዳንት ሐሰን ሼክ ማህሙድን ከስልጣን ለማስወገድ ሌት ተቀን እየሰሩ ይገኛሉ። የፖለቲካ ውጥረቱ ሶማሊያ በመጪው ዓመት ለምታካሄደው ብሔራዊ ምርጫ እንቅፋት እንዳይሆን ተሰግቷል። የተባበሩት መንግስታት ድርጅት የሶማሊያ ልዑክ ኒኮላስ ኬይ ለአሜሪካ ድምፅ ሬዲዮ በሰጡት ቃል የሶማሊያ ፓርላማ በተለይ የመንግሥት ተቋማትን አሰራር ለመመርመር ያለውን ሥልጣን መጠቀሙ በጎ ነገር ሆኖ ሳለ፣ በዚህ ወቅት ግን አወዛጋቢ የፖለቲካ ሁኔታዎችን መፍጠር ለሀገሪቱ ጠቀሜታ አይኖረውም ብለዋል።
We also recognize that the United Nations Security Council has expressed a very
የመንግስታቱ ድርጅት ግልጽ የሆነ አስተያየቱን ማቅረቡን ልንረዳ ይገባናል። ሶማሊያ በመጪው ዓመት ምርጫ ማካሄድ ይገባታል። ይሄ ቀል ሊራዘም አይገባም። ይህንን ሁኔታ ስናጤን አንዲት ሀገር በፖለቲካ ትርምስ ውስጥ ሆና ምርጫ ለማካሄድ እንደማትችል ብዙዎች ይረዳሉ።
የሶማሊያ የፖለቲካ ውጥረት የስልጣን ትግልና የጎሳ ፉክክርም የሚታይበት ነው። የሀገሪቱ ፓርላማ ባለፉት ጥቂት ዓመታት ውስጥ በርካታ ጠቅላይ ሚኒስትሮችን የመተማመኛ ድምፅ በመንሳት ከሥራ አሰናብቷል። የፓርላማ አባላት ፕሬዚዳንቱን ከሥልጣን ለማሰናበት የወሰኑት የአልሸባብ አማጽያን በቅርብ ቀናት ጥቃት የማድረስ አቅማቸውን ካጠናከሩ ወዲህ የሀገሪቱን ጸጥታ ለማስጠበቅ አልቻሉም በሚል ነው።
ከፈረንሳይ እስከ ብሪታንያ በሚያደርሰው የምድር ውስጥ ለውስጥ መተላለፊያ መንገድ የተጓዘው ሱዳናዊ ፍልሰተኛ እንግሊዝ ውስጥ በተመሰረተበት ክስ ጥፋተኛ አይደለሁም ማለቱ ተገለጸ። የ40 ዓመቱ አብዱል ሃሩን ዛሬ ሰኞ ከእስር ቤት በአረብኛ ቋንቋ በአስተርጓሚ አማካኝነት ሲናገር ነው ጥፋተኛ ያለመሆኑን የገለጠው። ሃሩን የታሰረው ባለፈው ሐምሌ 4 ቀን ሲሆን የተያያዘውም ኬንት በተባለው ቀበሌ መውጫ ላይ ነው። ሰውየው ሃሩን ጨለማ በሆነና ባቡር በፍጥነት በሚያልፍበት ሐዲድ ውስጡን ከ12 ሰዓታት ያላነሰ ጊዜ በእግር እንደተጓዘም ይገመታል።
በናይጄሪያው የጦር ኃይል አዛዥ ኮንቮይ ላይ ጥቃት ያካሄዱት ታጣቂዎች የቦኮ ሐራም አባላት ናቸው የተባለውን ዜና መንግሥት አስተባብሏል። ትናንት ነበረ የናይጄሪያው ጦር ኃይል አዛዥ ተጠርጣሪ የቦኮ ሐራም ነውጠኞች ከሞከሩባቸው ጥቃት ተረፉ የተባለው። የመግደል ሙከራው የተደረገው አመፅ በሚካሄድባት ቦርኖ ግዛት መሆኑም ተገልጦ ነበር። ታጣቂዎቹ በሌፍትናንት ጄኔራል ትኩር ቡራታይ ኮንቮ ላይ ባለፈው ቅዳሜ ማታ በማፋና በዲክዋ ከተሞች መካከል ሊያጠቁ እንደሞከሩም በዜናው ላይ ተመልክቷል። የናይጄሪያ ጦር ትናንት እሁድ እንዳስታወቀው በሙከራው ወቅት ወታደሮች የመልሶ ተኩስ አካሄደው ከአጥቂዎቹ መካከል 10ን ሲገድሉ 5ቱን ማርከዋል። ጀነራሉ ወደ ቦርኖ ግዛት ዲክዋ ከተማ ያመሩት በዚያ ላይ የሚገኙ ወታደሮችና የአገር ውስጥ ተፈናቃዮች ንግግር ለማድረግ ነበርም ተብሏል።
የፈረንሳዩ ፕሬዝዳንት ፍራንሷ ኦላንድ ዛሬ ሰኞ ለጂዮን ዶኖር የተባለውን ትልቁን የፈረንሳይ ብሔራዊ የክብር ሜዳይ ለአንድ እንግሊዛዊና ለሶስት አሜሪካውያን ሸለሙ። ተሸላሚዎቹ ባለፈው አርብ ፈጣን ተጓዥ በሆነው የፈረንሳይ ባቡር ውስጥ የተሳፈረና በከፍተኛ ደረጃ የታጠቀ አሸባሪ ሊያደርስ የነበረውን ፍንዳታ በማክሸፋቸው መሆኑም ተገልጧል። ፓሪስ ውስጥ በተካሄደው በዚህ ስነ ስርዓት ፕሬዚዳንት ኦላንድ የክብር ሜዳሊያውን የሰጡት ለእንግሊዛዊው ክሪስ ኖርማን፣ ለአሜሪካውያኑ ስፔንሰር ስቶን፣ አሌክ ስኬሎትስ እና እንዲሁም ለአንቶኒ ሳድለር ነው። አራቱ ተሸላሚዎች ባለፈው ሳምንት የወሰዱትን እርምጃ የፈረንሳዩ ፕሬዚዳንት በሽብርተኞች ፊት የታየ ጀግንነት፣ የአንድነትና የተስፋ መልእክት አስተላልፏል ሲሉ ተደምጠዋል። የሆነ አሸባሪ ጥቃት ሊያደርስ ወስኖ ነበር። ከፍተኛ ግድያም ለመፈጸም የሚያስችሉ ጠመንጃዎችና የተለያዩ ጦር መሳሪያዎች ነበሩት። እናንተ ግን ሕይወታችሁን መስዋዕት አድርጋችሁ ይህን አሰቃቂ ሁኔታ ቀየራችሁት፣ ባጭሩም አስቀራችሁት ሲሉም ፕሬዚዳንቱ ተናግረዋል። ባቡሩ ፍጥነቱን ጨምሮ ወደ ፓሪስ በማምራት ላይ እንዳለ ታጣቂውን ለመጀመሪያ ጊዜ በመጸዳጃ ቤት አካባቢ ያየና ምንነቱን የለየ አንድ ፈረንሳይ ዜጋም በፕሬዚዳንት ኦላንድ መሸለሙ ታውቋል።
የኢራንን ኢኮኖሚ ሰንጎ የያዘው ዓለም አቀፍ ማዕቀብ እስከ መጪው መጋቢት ወር እንደሚነሳ የብሪታንያ ውጭ ጉዳይ ሚኒስትር ፊሊፕ ሃሞን ዛሬ ሰኞ ተናግረዋል። ይህም የኢራንን የኒኩሌር ፕሮግራም ለማቆም በቴህራንና በምዕራባውያን መካከል የተደረሰው ስምምነት ተግባራዊ ከመሆኑ ጋር የተያያዘ እንደሆነ ተገልጧል። ቴህራን ውስጥ በጉብኝት ላይ የሚገኙት የብሪታንያው ዲፕሎማት እንደገለጡት ስምምነቱን ዩናይትድ ስቴትስና ኢራን እስከ መጪው ጥቅምት ወር ድረስ ያጸድቁታል ብለው ይጠብቃሉ። በተያያዘ ዜና ብሪታንያ ኢራን ውስጥ ከአራት ዓመታት በፊት ዘግታው የነበረውን ኤምባሲዋን ትናንት እሁድ መክፈቷ ታውቋል። ተቃዋሚዎች ኤምባሲው ላይ ወረራ ካካሄዱ በኋላ መዘጋቱ አይዘነጋም። የብሪታንያው ውጭ ጉዳይ ሚኒስትር ፊሊፕ ሃሙድ ናቸው ለዚሁ ስነ ስርዓት ቴህራን በመሄድ ይፋ ያደረጉት። የሁለቱን አገሮች ግንኙነት በተመለከተ ስነ ስርዓቱን ታሪካዊ ያሉት ውጭ ጉዳይ ሚኒስትር ሃሙድ እንደ አውሮፓ አቆጣጠር ከ2003 ዓ.ም ወዲህ በእርሳቸው ደረጃ ኢራን የሄደ የመጀመሪያ ከፍተኛ የእንግሊዝ ባለስልጣን እሳቸው መሆናቸው ታውቋል።
ፕሬዚዳንት ባራክ ኦባማ ዛሬ ሰኞ በላስ ቬጋሱ ብሔራዊ የንጹህ ኃይል ምንጮች ወይም ኢነርጂ ጉባኤ ላይ በሚያደርጉት ንግግር ትኩረታቸው የአገሪቱ የኃይል ምንጭ ወይም ኢነርጂ ምርት በማጽዳት ላይ እንደሚደረግ ገለጹ። የዛሬ ጉባኤ የሚካሄደው ፕሬዚዳንቱ ከሁለት ሳምንታት እረፍት በኋላ ከእረፍት እንደተመለሱ በመሆኑ ለቀጣዮቹ ጥቂት ሳምንታት ከያዟቸው በርካታ ውጥኖች መካከል የኢራኑ ዓለም አቀፍ የኒውክሌር ጦር መሳሪያ ስምምነት ለምክር ቤቶች ማሳመን ስራ አንዱ እንደሆነም ይታወቃል።
ሊባኖስ ዋና ከተማ ውስጥ ለዛሬ ሰኞ የታቀደው ትዕይንተ ህዝብ ተቃዋሚዎች ያካሄዱት ጸረ መንግስት ሰልፍ ከጸጥታ ኃይሎች ጋር ከተካሄደ ግጭት ከተቋረጠ በኋላ በሌላ ጊዜ መተላለፉን አዘጋጆቹ አስታወቁ። የተቃውሞው ዘመቻ በድረገጽ እንዳመለከተው ቤይሩት ውስጥ ለዛሬ ሊካሄድ የታቀደው ሰልፍ የተላለፈው አዘጋጆቹ ጥያቄዎቻቸውን እንደገና ለመመርመር በማቀዳቸው ነው። አሁን ያለበትን ሁኔታ በተጨማሪ ግልጽ ለማድረግም ጋዜጣዊ መግለጫ ይሰጣሉ ተብሏል። ትናንት እሁድ ቤይሩት ውስጥ የተጀመረው ተቃውሞ ሰላማዊ ነበረ። ይሁንና ማምሻው ላይ ከጸጥታ ኃይሎች ግጭት ተቀስቅሶ ፖሊስ አስለቃሽ ጋዝ ረጨ። ሰልፈኛው በፖሊሶች ላይ ጠርሙስና ድንጋይ ወረወረ። በጸጥታ አስከባሪዎች የታሰሩ አካባቢዎችም ህዝብ ጥሶ መሄድ ጀምሮ ነበር።
ቁጥራቸው 40,000 የሚጠጋ ከተለያዩ አገሮች የፈለሱ ሰዎችን ለመቀበል የአውሮፓ ህብረት ይፋ ባደረገው ኮታ ላይ ለመነጋገር የጀርመኗ ቻንስለር አንጌላ መርከልና የፈረንሳዩ ፕሬዚዳንት ፍራንሷ ኦላንድ ዛሬ ሰኞ ለመገናኘት ማቀዳቸው ተገለጠ። ወደ 7,000 እነኚሁኑ ከተለያዩ አገሮች የፈለሱ ሰዎች የመቄዶንያን ድንበር በማቋረጥ ወደ ሰርቢያ እያመሩ ባሉበት በአሁኑ ወቅት ፈጣን ስምምነት እንዲደረግ የታቀደበት ይህ ስብሰባ ይፋ የተደረገው በፈረንሳይ የውጭ ጉዳይ ሚኒስትር ሎረን ፋቢዮስ መሆኑም ታውቋል። በዚህ ዓመት ጀርመን የጥገኝነት ጥያቄ የሚያቀርቡ እስከ 750,000 የሚደርሱ ሰዎችን ታስተናግዳለች ተብሎም ይጠበቃል።
በመጨረሻም በብዙ ሺዎች የሚቆጠሩ የዩክራይን ወታደሮች አገራቸው ከቀድሞዋ ሶቪየት ህብረት ነጻ የወጣችበትን 24ኛ ዓመት ምክንያት በማድረግ ዛሬ ሰኞ በዋና ከተማዋ አውራ መንገዶች ታላቅ ሰልፍ አካሄዱ። መንግስት በሩሲያ በሚደገፉ ተገንጣዎች ላይ ምስራቅ ዩክራይን ውስጥ ባካሄደው ጦርነት የተዋጉ ወታደሮች በኪየቭ ከተማ መንገዶች ተሰልፈው መፈክር በማሰማት አልፈዋል። በዛሬው ሰልፍ ላይ ፕሬዚዳንት ፔትሮ ፖሮሼንኮ ባሰሙት ቃል የነጻነት ለነጻነት የሚደረገው ጦርነት ይቀጥላል። ድል የምናገኘው በጋራ በመናደርገው ትግልና በዲፕሎማሲያዊ ጥረቶች ነው ብለዋል። ከተገንጣዎች ለሚሰነዘርብን ጥቃት ተጨማሪ የወታደር ኃይል እናደራጃለን። ጠላቶቻችንም ልንገጥማቸው ዝግጁ መሆን እንደሆነን ሊያውቁ ይገባል ብለዋል ፖሮሼንኮ። አድማጮች፣ ዜናው አበቃ። የተከበራችሁ አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና
አሉላ ከበደ ነን። ወደ ቀዳሚው የዕለቱ አቢይ ርዕስ ከመሄዳችን አስቀድሞ ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻ እንበል።
I'd like to put a last guinea worm to die before I do.
እኔ ከመሞቴ በፊት የመጨረሻው የጊኒ ወርም ተውሳክ ሞቶ ማየት እፈልጋለሁ።
የካንሰር ህመም እንዳለባቸው በምርመራ መረጋገጡን በቅርቡ ይፋ ያደረጉት የቀድሞ ዩናይትድ ስቴትስ ፕሬዚዳንት ጂሚ ካርተር ናቸው። በሁለተኛው አጋማሽ በጤና ዝግጅታችን ሰፋ በሚቀርብ ቅንብር ይጠብቋቸዋል። አሁን የዕለቱን አብይ ርዕስ
የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ክስ ባልተነሳላቸው የዞን 9 አምደኞች ጉዳይ ዛሬ ብይን ይሰጣል ተብሎ ቢጠበቅም ለሌላ ጊዜ ቀጠሮ ሰጥቷል። ተከሳሾች የተለያዩ አቤቱታዎችን ለችሎቱ አቅርበዋል። በሌላ ዜና በዚሁ ችሎት ብይን ከእስር እንዲፈቱ ባለፈው ሳምንት ትዕዛዝ የተሰጠላቸው የቀድሞው የአንድነት የአመራር አባል አቶ ሀብታሙ አያሌው እና ሰባተኛው ተከሳሽ አቶ አብርሃም ሰሎሞን እስከ ዛሬም ከእስር ያለመፈታታቸው ታውቋል። የፍርድ ቤቱ ብይን በአቃቤ ሕግ የይግባኝ አቤቱታ መታገዱ ነው የተነገረው። በጉዳዩ ላይ የሕግ አስተያየት ባለሙያ ምን እንደሚል እሳቸው የሕግ መሠረት የለውም ነው ያሉት። መለስካቸው ዘገባ አለው።
ክሳቸው የተቋረጠው አምስት ጦማሪያንና ጋዜጠኞች ከእስር ከተፈቱ በኋላ በቀሩት አምስት ተከሳሾች ጉዳይ የከፍተኛው ፍርድ ቤት 19ኛ ወንጀል ችሎት ዛሬ ብይን ለመስጠት ሁለተኛውን ቀጠሮ ሰጥቶ ነበረ። ይሁንና ዛሬም በጽህፈት ቤቱ ውስጥ ተከሳሾችንና ጠበቆቻቸውን ብቻ አስገብቶ ሌላ ተለዋጭ ቀጠሮ ለሶስተኛ ጊዜ እንደሰጠ የተከላካይ ጠበቃ አቶ አማ መኮንን ገልጸዋል።
የተገለጸልን ምንድን ነው? ያው ፍርድ ቤቱም ይህንኑ ገልጿል። ዛሬ ብይኑን ለማድረስ ቃል ተገብቶ እንደነበረ፣ ነገር ግን አሁንም ከሰነዱ ብዛት አንጻር በተገባው ቃል መሰረት ብይኑን ዛሬ ማድረስ እንዳልተቻለ፣ በሌላም በኩል ደግሞ ሁለቱ ዳኞች ስለሌሉም ገና መነጋገር እንደሚያስፈልግ ይህንን ሁሉ ግምት ውስጥ በማስገባት ዛሬ እንዳልደረሰ ነው የችሎቱ የግራ ዳኛ የገለጹልን።
አቶ አማ አክለውም ፍርድ ቤቱ ተለዋጭ ቀጠሮ ለጳጉሜ 2 ቀን 2007 ዓ.ም መሆኑ እንደተገለጸ ተከሳሾቹ የተለያዩ አቤቱታዎችን ማቅረባቸውን ገልጸዋል። በዚህም መሰረት አቶ በፍቃዱ ኃይሉ ይህ ሁሉ እንግልት ከሚደርስብን አንድ ፊቱን ተከላከሉ ብንባል ይሻላል እንዳለና ፍርድ ቤቱም ብይኑ በተጠቀሰው የሰነድ ብዛት ምክንያት ብቻ መድረስ እንዳልቻለ ተገልጾለታል ብለዋል። ሶስተኛ ተከሳሽ አቶ ናትናኤል ፈለቀም ያቀረበው አቤቱታ እንደነበረም አቶ ወም አስታውሰዋል። የማረሚያ ቤቱ አስተዳደር ተከሳሾችን ተመሳሳይ ልብስ ለብሰው ችሎት እንዳይቀርቡ ፍርድ ቤት ትዕዛዝ ሰጥቷል በሚል ዛሬም በብዙ ውዝግብ ወደ ችሎት እንደመጡ ጠቅሶ ፍርድ ቤቱ ይህን ትዕዛዝ ሰጥቶ ከሆነ በምን አግባብ እንዳዘዘ ይግለጽልን የሚል ጥያቄ አቅርቦ ነበረ ብለዋል። ፍርድ ቤቱ የወሰደውን እርምጃ አብራርተዋል።
ችሎቱ የማረሚያ ቤትን ተወካይ አስጠርቶ መቼና የት ቦታ ይሄ ችሎት እንደዚህ አይነት ትዕዛዝ እንደሰጠ እንዲገልጽ ለማረሚያ ቤት ተወካይ ጠይቆ፣ የማረሚያ ቤት ተወካይ ግን ያው ይሄ እኛ በቀጥታ ይሄ ችሎት እንደዚህ አዟል አላልንም፣ ግን በአጠቃላይ ተከሳሾች እንደዚህ ዩኒፎርም ለብሰው መምጣት የለባቸውም የሚል ነገር ስላሉ በዚህ ምክንያት ነው እኛም ይህም ማድረግ አትችሉም ብለን የነበር ነው የሚል መልስ ሰጠ። ነገር ግን ፍርድ ቤቱ በአጽንኦት ይህም ችሎት እንደዚህ ያላዘዘም፣ ስለዚህ ተከሳሾች እንዲህ አይነት ይልበሱ እንደዚህ አይነት አይልበሱ የሚል ትዕዛዝ አይሰጥም፣ በዚህ በኩል የተወሰደ ነገር ካለ እንዲታረም በሚል ለማረሚያ ቤት ተወካዩ ማሳሰቢያ በመስጠት በዚሁ ነው እንግዲህ ዛሬ የተሰናበት ነው።
በዚህ የክስ መዝገብ ክሳቸው ከተቋረጠው አምስቱ ተከሳሾች ሌላ ዛሬ ሊሰጥ የነበረውን ብይን ሲጠብቁ የቆዩት በሌለችበት የተከሰሰችው ሶላይና ሽመልስን ጨምሮ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ ናቸው። በተያያዘ ዜና ባለፈው ሳምንት ነሐሴ 14 ቀን ይኸው ችሎት በሰጠው ብይን በሽብር ወንጀል ተከሰው ሲከራከሩ ከቆዩት መካከል የቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ሀብታሙ አያሌውንና ሰባተኛ ተከሳሽ አቶ አብርሃም ሰለሞንን መከላከል ሳያስፈልጋቸው በነጻ አሰናብቶ እንዲፈቱ ወስኖ የነበረ ቢሆንም እስከ ዛሬ ድረስ ብይኑ ተፈጻሚ ሳይሆን መቅረቱ የቤተሰብ አባላት ለቪኦኤ ገልጸዋል። ይህ የፍርድ ቤቱ ውሳኔ አቃቤ ሕግ ለጠቅላይ ፍርድ ቤት አቅርቧል በተባለ ይግባኝ አቤቱታ ምክንያት መታገዱን የአቶ ሀብታሙ አያሌው ባለቤት ወይዘሮ ቤተልሔም አዛናው ለቪኦኤ ገልጸዋል። ይህ የሕግ ትዕዛዝ በእርግጥ ተሰጥቶ ከሆነ እንዴት ያለ የሕግ መሰረት እንዳለው አቶ አምሃ መኮንንን ጠይቄያቸው ነበረ።
ጸንቶ ካለው የሕግ ስርዓታችን አንጻር በተለይ በወንጀል ጉዳይ አንድ የበታች ፍርድ ቤት ተከሳሽ በነጻ እንዲለቀቅ ውሳኔ ከሰጠ ያ ውሳኔ ያለምንም ቅድመ ሁኔታ መፈጸም ነው ያለበት። ምናልባት በዚህ ውሳኔ አቃቤ ሕግ ቅሬታ አለኝ ብሎ በተገቢው የሕግ ስርዓት መሰረት የይግባኝ አቤቱታ ለከፍተኛው ወይም ለይግባኝ ሰሚው ፍርድ ቤት ሊያቀርብ መብት አለው። ይሄ በሚሆንበት ጊዜም ቢሆን በስነ ስርዓት ሕጉ ላይ በስር ፍርድ ቤት በተከሳሽ በነጻ የተለቀቀ ተከሳሽ ውሳኔ ይግባኝ ሰሚ ፍርድ ቤትም ቢሆን ሊያግድ እንደሚችል የሕግ ስርዓታችን የሚያስቀምጠው ነገር የለም።
አቶ አማሃ እንደሚያስረዱት ከሆነ እንዲህ ያለው ይግባኝ በኢትዮጵያ ሕግ የሚፈቀደው ለተከሳሽ ነው።
ይልቁንም በሕግ ስነ ስርዓታችን ላይ የተቀመጠው አንድ ተከሳሽ በስር ፍርድ ቤት በዋስ ሆኖ እየተከራከረ እያለ ስር ፍርድ ቤቱ ተከሳሹን ጥፋተኛ ብሎት የቅጣት ውሳኔ በተለይም ነጻነትን የሚያሳጣ የእስር ቅጣት ቢወስንበት ይሄ ተከሳሽ ውሳኔውን በመቃወም ይግባኙን ለቀጥሎ ላለው የፍርድ ቤት ደረጃ ይግባኙን ሊያቀርብ ይችላል። ይግባኙን ሊያቀርብ ብቻ ሳይሆን ይሄ ይግባኙ ያቀረበው ይግባኝ ተመርምሮ ውሳኔ እስኪያገኝ ድረስ በስር ፍርድ ቤት የተጣለበት የእስር ቅጣት እንዲገደብለት ወይም ውሳኔው ከመፈጸም እንዲታገድለት ሊያመለክት እንደሚችልና ፍርድ ቤትም አዎ ይግባኙን መርምሬ ውሳኔ እስክሰጥ ድረስ በዚህ ሰው ላይ የተወሰነው የእስር ቅጣት እንዳይፈጸም ብሎ ሊያግድ እንደሚችል በወንጀለኛ መቅጫ ስነስርዓት ሕጋችን 188 ላይ በግልጽ ተቀምጧል።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ከአቶ ሀብታሙ አያሌውና ከአቶ አብርሃም ሰለሞን ጋር መከላከል ሳያስፈልጋቸው በነጻ እንዲሰናበቱ የበየነላቸው አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታና አቶ የሸዋስ አሰፋ ከዚህ ቀደም በዚሁ ችሎት በክርክር ላይ እያሉ የችሎት ሥራ አውካችኋል በሚል ቅጣት የተጣለባቸው ስለሆነ ይህን ቅጣት ፈጽመው እንደሚለቀቁ በብይኑ ላይ እንደተገለጸ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ መጽሔቱ የዜና ትንታኔ ክፍለ ጊዜ እንዘልቃለን። ዘገባው አዲስ አበባ የሚያቆየን ዘጋቢያችንም አሁንም መለስካቸው ይሆናል። ኢትዮጵያ ለሚቀጥሉት አምስት ወራት 230 ሚሊዮን ዶላር የሚያወጣ ምግብ ነክና ሌሎች አስቸኳይ ሰብአዊ እርዳታ ቁሳቁሶች ያስፈልጋታል ተባለ። አስቸኳይ እርዳታ የሚያስፈልጋቸው ሰዎች ቁጥርም ቀደም ብሎ ከተገመተው በ55% መጨመሩ ነው የተገለጠው። መለስካቸው አማሃ
ከተባበሩት መንግስታት የዓለም ምግብ ድርጅት ዛሬ የተገኘ መረጃ እንደሚለው የኢትዮጵያ መንግስትና የሰብአዊ እርዳታ አጋሮቹ በአንድነት ሆነው ባለፈው ሳምንት ውስጥ ይፋ ባደረጉት መሰረት ባለፈው የካቲት ወር መጨረሻ ላይ ተገምቶ ከነበረው የእርዳታ ፈላጊዎች ቁጥር ላይ 1.6 ሚሊዮን የሚሆኑ ሰዎች መጨመራቸውን ይገልጻል። ይህም ቀደም ሲል ከተገመተው 2.9 ሚሊዮን ጋር ተደምሮ የተረጂው ቁጥር 4.5 ሚሊዮን ደርሰዋል ብሏል። ይህ ቁጥር በመቶኛ ሲሰላም የዕለት ደራሽ እርዳታ ፈላጊዎችን ቁጥር በ55% እንዲያሻቅብ አድርጎታል። የኢትዮጵያ መንግሥት አጋር መንግሥታትና ድርጅቶች ባለፈው ሐምሌ ወር ባደረጉት የጋራ ግምገማ ለተረጂዎች የሚያስፈልጉ ምግብ ነክና ሌላ የእርዳታ ቁሳቁሶችን ለመግዛት 230 ሚሊዮን የአሜሪካ ዶላር እንደሚያስፈልግም ታውቋል። የኢትዮጵያ መንግስት በቅርቡ ይፋ እናደረገው 700 ሚሊዮን ብር ወይንም ወደ 33 ሚሊዮን የአሜሪካ ዶላር ለተፈጠረው ወቅታዊ ችግር መድቧል። ይህው መግለጫ የመንግስታቱን ድርጅት የሰብአዊ ጉዳዮች አስተባባሪ ጽህፈት ቤት ኃላፊ ሚስተር ዴቪድ ዴል ኮንቴን ዋቢ በማድረግ የዘንድሮ የበልግ ዝናብ ብሔራዊ ሜትሮሎጂ ባለሥልጣን በዓመቱ መጀመሪያ ላይ ከተነበየውም የባሰ ነበር ብሏል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የቡሩንዲ ጸጥታ ኃይሎች የመንግሥት ተቃዋሚዎችን ያስራሉ፣ ወንጀል መፈጸሙን ለማሳመንም በመደብደብ ተቃውሞውን ያፍናሉ ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ከሷል። የአሜሪካ ድምፁ መሐመድ ዩሱፍ የዘገበውን ትዝታ በላቸው ታቀርባለች።
Just tell me what to confess to ማለትም የማምነውን ብቻ ንገሩኝ በሚል ርዕስ የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ያወጣው ሪፖርት የብሩንዲ ጸጥታ ኃይሎች ባለፈው ሚያዝያ ወር በተካሄደው የተቃውሞ ሰልፍ ላይ የተካፈሉትን ሰዎች አስረው ደብድበዋል፣ ሰቆቃ ፈጽመውባቸዋል ይላል። ሰልፉ ሳይታሰብ የተካሄደው ፕሬዝዳንት ኢንክሩንዙዛ ለሶስተኛ ጊዜ ለምርጫ ውድድር እንደሚቀርቡ ካሳወቁና ህገ መንግስቱን ጥሰዋል በማለት ተቃዋሚዎቹ ቁጣ ካሰሙ በኋላ ነው። የአምነስቲ ኢንተርናሽናል የአካባቢው ምክትል ዳይሬክተር ሳራ ጃክሰን አንዳንድ የሰልፉ ተካፋዮች ላይ ተፈጸሙ ያሏቸውን በደሎች ዘርዝረዋል።
The intelligence service used iron bars to beat detainees.
የመንግስት የጸጥታ ኃይሎች ታሳሪዎቹን በብረት ዱላ ደብድበዋቸዋል። ፖሊሶች በኤሌክትሪክ ሽቦና በቆመጥ እንደደበደቡ አንዳንድ የሰልፉ ተካፋዮች ሰቆቃ ተፈጽሞባቸው ያላደረጉትን አደረኩ ለማለት እንደተገደዱ፣ ሌሎች ደግሞ የተቃውሞ እንቅስቃሴውን እነማን እንዳደራጁ እነማን እንደተካፈሉ እንዲናገሩ እንዲያጋልጡ እንደተደበደቡ መረጃ አለ።
የተባበሩት መንግስታት ድርጅት የሰብአዊ መብት ተቆርቋሪዎችም እስረኞች የሰላማዊ ሰልፍ ተካፋዮች ላይ ድብደባ መፈጸሙን አረጋግጠዋል። የመንግስታቱ ድርጅት የሰብአዊ መብት ቢሮ የብሩንዲ ጸጥታ ኃይሎችና ኢንቦራኩራ የተባሉት ልዩ የመንግስት ሚሊሻዎች አያሌ የመብት ታጋዮችን በተቃውሞ ሰልፉ የተካፈሉ ሰዎችን እንደገደሉ አረጋግጠዋል። ሰዎች በተቃውሞ ሰልፉ ተካፍለናል ብለው እንዲያምኑ ይገደዳሉ ብለዋል ጃክሰን።
They're forcing detainees to confess a range of things. Often it's related to participation.
ታሳሪዎቹ በአገሪቱ ዙሪያ ያለ ተቃውሞ ወይም በአካባቢያቸው እነማን እንደተሳተፉ እንዲናገሩ በመደብደብ ያስገድዷቸዋል። ካልተናገርክ እንገልሃለን የሚል ዛቻ እንደደረሰባቸውም ገልጸውልናል።
የብሩንዲ መንግስት እነዚህን ግድያዎችና ድብደባዎች የፈጸሙ የጸጥታ ኃይሎች ላይ ህጋዊ እርምጃ እንዲወስድ ዓለም አቀፉ የመብት ተቆርቋሪ ድርጅት አምነስቲ ኢንተርናሽናል ጠይቋል። ሆኖም የብሩንዲ ባለስልጣናት እስካሁን መልስ አልሰጡም። ፕሬዝዳንት ኢንክሩንዚዛ ብጥብጡን ለማስቆም ቃል በመግባትና አገር ጥለው የኮበለሉ እንዲመለሱ ጥሪ በማድረግ ባለፈው ሐሙስ ቃለ መሐላ መፈጸማቸው አይዘነጋም።
ወደ መጨረሻው የትንታኔ ርዕስ እንሻገራለን። ባለፈው አርብ ከአምስተርዳም ወደ ፓሪስ ይጓዝ በነበረው ባቡር ላይ አዩብ ኤል ካዛኒ የተባለውን ታጣቂ ታግለው በቁጥጥር ስር የዋሉት ሶስት አሜሪካውያንና አንድ እንግሊዛዊ በዛሬው ዕለት ታላቁን የፈረንሳይ ብሔራዊ የክብር ሜዳሊያ ተሸልመዋል። ቀደም ብሎ በዘገባው እንደቀረበው በፓሪስ ቤተ መንግስት ከፍተኛ ዲፕሎማቶችና ባለስልጣናት በተገኙበት ስለተከናወነው ስለዚህ ስነ ስርዓት ዘገባ ደርሶናል። ቆንጅታ ይዛ ቀርባለች።
Monsieur Spencer Stone, au nom de la République française, je vous fais
የፈረንሳይ ፕሬዝዳንት ፍራንሷ ኦላንድ ለአሜሪካውያኑ ስፔንሰር ስቶን፣ አሌክስ ካርላቶስ እና አንቶኒ ሳድለር እንዲሁም ለእንግሊዛዊው ክሪስ ኖርማን የክብር ኒሻኖቹን ከሸለሙ በኋላ አቅፈዋቸው ስለፈጸሙት ጀግንነት አመስግነዋቸዋል።
Voilà quatre hommes qui se sont dressés avec d'autres
እነዚህ አራት ሰዎች የራሳቸውን ህይወት ከማዳናቸው በስተቀር 500 ተሳፋሪዎችን ይዞ ከአምስተርዳም ይበር በነበረው ፈጣን ባቡር ላይ ሊደርስ የነበረውን አሳዛኝ ተግባር ተከላክለዋል ብለዋል ኦላንድ። የፈጸሙትን የጀግንነት ተግባርና ፊታቸው የተደቀነውን ክፉ ሽብርተኝነት በተረጋጋ መንፈስ መጋፈጣቸው መላውን ዓለም አስደንቋል ሲሉም አክለው አስገንዝበዋል።
Au nom de la France, je tiens à vous remercier pour ce que vous avez fait.
በሀገሬ በፈረንሳይ ስም አመሰግናችኋለሁ። የእናንተ የጀግንነት ተግባር ለብዙዎች ምሳሌ ይሆናል ብለዋቸዋል። አስከትለው ፕሬዝዳንቱ አሸባሪ ሲሉ የጠሩትን ታጣቂ አዩብ ኤልካዛኒን ታግሎ በቁጥጥር ስር በመዋል የረዱትን ሌሎቹንም የባቡሩን መንገደኞች አመስግነዋል። ከነዚህም መካከል አንድ ፈረንሳዊና ኦስሎ ሆስፒታል የተኛ ፈረንሳዊ አሜሪካዊ ያሉባቸው ሲሆን እነሱ በሌላ ስነ ስርዓት የክብር ኒሻናቸውን እንደሚቀበሉ ታውቋል። ሶስቱ አሜሪካውያን አብረው ሆነው ለመጀመሪያ ጊዜ ትናንት እሁድ ለጋዜጠኞች በሰጡት ቃል ካዛኒን እንዴት አድርገው ድብድብ አድርገው እንደጣሉ ታብራርተዋል። ያን እንድናደርግ ያነሳሳን መሰረታዊ የሆነ ያልሞት ባይ ተጋዳይነት ነው ብለዋል አንቶኒ ሳድለር።
In times of like crisis like that, I would want it to be learned that basically to do
እንዲ አይነት ቀውስ ሲደርስ በቃ አንድ እርምጃ መውሰድ እንዲለመድ ፈልጋለሁ። መደበቅ ወይም ዝም ብሎ መቀመጥ ምንም አይሰራም። ጓደኛ የስፔንሰር ብድግ ባይል ኖሮ ታጣቂው ያሰበው ይሳካለት ነበር።
የ26 አመቱ ሞሮካዊ ከእስልምና አክራሪዎች ጋር ግንኙነት አለው። ወደ ሶሪያም ሳይጓዝ አልቀረም ተብሎ በሶስት ሀገሮች የደህንነት አገልግሎቶች ይታወቅ እንደነበረ ተገልጿል። በአሁኑ ወቅት የፈረንሳይ ጸረ ሽብርተኛ ባለስልጣናት እየመረመሩት ነው።
በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ሬዲዮ የአማርኛ ስርጭት ነው የምትከታተሉት የተከበራችሁ አድማጮቻችን። ስርጭቱ እስከ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶች ለሰዓቱ እነዚህን እናሰማለን።
ሰላም ቪዎች እንደምን አላችሁ? የምደውለው ከዚህ ከዋሽንግተን ነው። ትናንትና አቀረባችሁት ፕሮግራም ማለት በወጣት ሄኖክ ላይ በጣም ልብ የሚሰብር ፕሮግራም ነበረ። ሰምቻለሁ እና ይሄንን ወጣት ለመርዳት ቢቻል አካውንት ተከፍቶለት በአካውንቱ ማስቀመጥ የሚቻልበትን ዘዴ እንዲፈጠር ጥሩ ነው። ይህ ወጣት ቤተሰቦቹን ማጥተው እንደገና ደግሞ በአሳዳጊዎቹም ተበድሎ አይምሮ የተነካ ወጣት ወደፊት ያለውን ብሩህ አይምሮ ወይም ብሩህ ተስፋን ለማሳመር በትምህርትም በኩል አይ ቲንክ የሚረዱት ኢትዮጵያኖች ይኖራሉ ብዬ ገምታለሁ። ወደፊት ይህን ልጅ ይህን ወጣት ሰው ለማድረግ ለጆሮ ማዳመጫውም የሚሆን ለመግዛም ቢሆን በአካውንቱ ቢከፈትለት አካውንትም የሚያስገባ በአካውንት እንደገና የዌብሳይቱንም በዌብሳይት ገብተው መርዳት የሚፈልጉትን ሰዎች የዌብሳይቱንም አድራሻ በድጋሚ ደግሞት ጥሩ ይመስለኛል። እና አይዞ ሄኖክ ኢትዮጵያኖች ከጎን ነን ያለ ነው ያሉትም። ስለዚህ በትምህርትን በኩል ሊረዱ ይችላሉ ብዬ የምገምት ኢትዮጵያኖች ስላሉ ነው። አይዞ በርታ። አመሰግናለሁ።
ሀሎ ቪኦኤ፣ የጠቅላይ ሚኒስትር ኃይለማርያም ደሳለኝ ንግግር ባለፈው አቅርባችሁ ነበረ። በዛ ውስጥ የኔ መረዳት ግን በጣም የተለየ ሆኖ አግኝቼዋለሁ። ቃሉ እነዚህ የተጠቀሙባቸው ቃላቶች ትምክህት፣ እንዲሁም ደግሞ ጠባብ፣ አክራሪ ብሎ ያሏቸው የተወሰኑትን ብሔሮችን የሚመለከት ነው። ትምክህት አማራውን፣ ጠባብ የሚለው ቃል ደግሞ ለኦሮሞና ለትግሬ እንደተሰጠ ህወሓት ይህንን ታርጋ ለእነዚህ ዘሮች እንደለጠፈ በጣም ግልጽ ነው። ሆኖም ግን ለምሳሌ ማጣቀሻ ብሎ ያነሷቸው ኦሮሞንና አማራን እኛ ሀገርን እመራለሁ ብለው በቦታው ላይ ተቀምጠው ሁለት ብሔሮችን ነጥሎ አውጥቶ በምሳሌ ለመጠቀማቸው እጅግ አሳዛኝና አሳፋሪ ነው። የሆነ ሆኖ በዚህ ስርዓት ተጠቃሚዎቹ የሆኑ ሰዎች እና እንዲሁም ደግሞ ዛኛው አሁን በጠባብነታቸው ታውቀው መስሪያ ቤትን ከጽዳት ሰራተኛ እስከ ማናጀርነት የሞሉት ህወሓት እንደሆኑ እየታወቀ እነሱን መልሰው በምሳሌነት አለማንሳታቸው እንዲሁም ደግሞ በየቦታው ላይ ስራ በኢትዮጵያ ውስጥ ተንቀሳቅሶ መስራት እንደማይቻልበት ደረጃ ደርሷል ያሉትን በእርግጥም እውነት ነው። ግን የትኛው ሀብት ኖሮት ነው የኢትዮጵያ ሌላው ብሔረሰብ ይህን ሊሰራ የሚችለው? ጥቂት የህወሓት ጀነራሎች እና የስርዓቱ ተጠቃሚዎች ብቻ ናቸው ይህንን ማድረግ የሚችሉት።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ተሳተፉ። ቀደም ሲል በመጀመሪያው አስተያየታቸውን ያደረሱን አድማጭ በጠየቁት መሰረት በመስታወት ፕሮግራም ላይ ስለሰማችሁት ድሉ የነበራቸው አድማጮቻችን ማለት ነው የአካል ጉዳተኛው ሄኖክ ስዩም አስተያየትና የእርዳታ ቃል የገባችሁለት እናመሰግናለን። የእርዳታ መቀበያው ዌብሳይት ወይም ድረገጽ የሚከተለው ነው www.giveforward.com/fundraiser። ቀጥተኛውን የድረገጹን ማያያዣ ከዘገባው ጋር በድረገጻችን ላይ ታገኛላችሁ። ሆኖም ይህ የሰማችሁት ለተለያዩ ጉዳዮች መዋጮ የሚያሰባስብ ኩባንያ በመሆኑ ከሚሰጠው እርዳታ የተወሰነ አገልግሎት ኮሚሽን ሸረፍ አድርጎ ይወሰድበታል ይላሉ መስታወቶች። የተሻለ መንገድ፣ የተሻለ አማራጭ መላክ እናንተ አይጠፋምና ጠቁሙም ብለዋል አድማጮች። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። ስፖርት በሰለሞን ክፍሌ።
ቻይና ባስተናገደችው የ2015 የዓለም አትሌቲክስ ሻምፒዮና በወንዶቹ ማራቶን ኤርትራ ድል ተጎናጸፈች።
80 meters to go. The Eritrean flag has been handed to him and this young man, Gurme Gebreselassie, at the age of 19.
በመክፈቻው ዕለት የማራቶን ሩጫ ውድድር ሁለተኛው ኢትዮጵያዊ፣ ሶስተኛ የዩጋንዳ አትሌት ሆነዋል። በሌላ በኩል የዓለም አቀፉን አትሌቲክስ ፌዴሬሽኖች ማህበር የሚመሩ አዲስ ፕሬዝዳንት ተመርጠዋል። በስፍራው ያሉት ፍቅሩ ኪዳኔ የሚሉት አላቸው። እነዚህንና ሌሎች ዜናዎችም ይዘናል። አብራችሁን ቆዩ። ባለፈው ቅዳሜ ቻይና በደማቅ ሥነ ሥርዓት በተጀመረውና ለዘጠኝ ቀናት በሚቆየው የዓለም አትሌቲክስ ሻምፒዮና ውድድር ምርጥ አትሌቶች ይሳተፋሉ። በመክፈቻው ዕለት የወንዶቹን የማራቶን ሩጫ ውድድር በአስገራሚ ሁኔታ በአንደኝነት ያጠናቀቀው የ19 ዓመቱ ወጣት ኤርትራዊ ግርማይ ገብረስላሴ ሆኗል። የመጀመሪያውን የወርቅ ሜዳሊያ አጥልቋል። 2:05:41 ነው ጊዜው። ሁለተኛው የማነ ጸጋዬ ከኢትዮጵያ ሲሆን ሦስተኛው የዩጋንዳ አትሌት ነው። ኤርትራዊው አትሌት ግርማይ ገብረስላሴ 42ቱን ኪሎ ሜትር ለማጠናቀቅ ወደ ስታዲየሙ ሲገባ የተመልካቹና የጋዜጠኛው ስሜት ይህን ይመስል ነበር። በቤጂንጉ የዓለም አትሌቲክስ ሻምፒዮና ውድድር በርካታ የኢትዮጵያ አትሌቶች በልዩ ልዩ ርቀት ይሮጣሉ። በ1500ና 5000 በሁለቱም የወርቅ ሜዳሊያ የሚጠበቀው በገንዘቤ ዲባባ ነው። ነገ በ1500 ፍጻሜ ውድድር ትሳተፋለች። የሴቶቹ 10,000 ታሪክ ሆኖ አልፏል። ኬንያዊቷ ቪቪያን ቼሮት በአንደኝነት አጠናቃ ወርቁን ወስዳለች። ገለቴ ቡርቃ ከኢትዮጵያ ሁለተኛ። በወንዶቹ 3,000 መሰናክል ከአንደኛ እስከ አራተኛ ተከታትለው በመግባት አናስደፍርም ያሉት የኬንያ አትሌቶች ናቸው። በመቶ ሜትሩ ፈጣን ውድድር የወንዶቹን ኡሴን ቦልት ጀስትን ጋትሊንን በ01 ሴኮንድ ቀድሞ ገብቷል። ወርቁንም ወስዷል። በነገራችን ላይ በአንድ የ1500 ሜትር የሴቶቹ ውድድር ላይ 5 የኢትዮጵያ አትሌቶች የተሳተፉ ሲሆን ለሀገራቸው የሮጡት 2 ብቻ ሲሆኑ 3 የተወዳደሩት ለተባበረው የአረብ ኤሚሬቶች፣ ለሆላንድና ለስዊድን ነበር። በዚህ ጉዳይ ላይ ወደፊት እንመለስበታለን ብለዋል በስፍራው ያሉት ፍቅሩ ኪዳኔ። ስለ 50ኛው የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር ኮንግሬስም ተከታዩን አጋርተውኛል አቶ ፍቅሩ።
የዓለም አቀፍ አትሌቲክስ ፌዴሬሽን IWF በቤጂንግ ቻይና ባካሄደው ጠቅላላ ጉባኤ አዲስ ፕሬዚዳንትና የስራ አስኪያጅ ኮሚቴ አባሎች መርጧል። ድርጅቱ ለ16 ዓመታት የመሩት የሴኔጋሉ ተወላጅ ላሚን ዲያክ ባለነጭ ጸጉር አሞች በጥቁር ጸጉር አሞች ማለትም ሽማግሌዎቹ በወጣቶች ተተክተዋል ብለዋል። ለፕሬዚዳንትነት ከተወዳደሩት 2 የኦሊምፒክ ሻምፒዮን አትሌቶች እንግሊዙ ሴባስቲያን ኮ የዩክራይኑን ተወላጅ ሰርጌ ቡብካን በ115 ድምፅ ለ92 በማሸነፍ ተመርጧል። ተሸናፊውም ለምክትል ፕሬዚዳንትነት ተወዳድሮ በአንደኛ ደረጃ ተመርጧል። በስራ አስኪያጅ ኮሚቴ አባልነት ከተወዳደሩት 10 አፍሪካኖች መካከል ናዋል ኤልሙታዋኪን ከሞሮኮ፣ ፍራንኪ ፍሬደሪክስ ካናዲያ ሁለቱም የኦሊምፒክ ሻምፒዮኖች ተመርጠዋል። ሶስተኛው በምክትል ፕሬዚዳንትነት የተመረጠው የአፍሪካ አትሌቲክስ ኮንፌዴሬሽን ፕሬዚዳንት ባልቡም ካልካባ ከካሜሩን ነው። በጣም ጭምቷ ወይዘሮ ብስራት ጋሻው ጠና ምንም ዘመቻ ሳታካሄድ 102 ድምፅ አግኝታ በሁለት ድምፅ ጉድለት ሳትመረጥ ብትቀርም ከሌሎቹ አፍሪካኖች የተሻለ ውጤት አግኝታል። የተወዳዳሪዎቹ ብዛት ለምርጫ ምቹ ስላልሆነና ድምፅ ሰጪው ስለሚከፋፈል አፍሪካ ሳይሳካላት ቀርቷል። በአትሌቲክስ ውድድር ግን ኬንያ፣ ኢትዮጵያንና ጃማይካ ከእስያ ሀገሮች የተሻሉ ናቸው። ይልቁንም አፍሪካን ያኮራው 4 ሴቶች የፌዴሬሽን ፕሬዚዳንቶች ማስመዝገቧ ነው። እነርሱም የማዳጋስካር፣ ሶማሊያ፣ ማሊና ናሚቢያ ተወላጆች ናቸው። ከእነኚህ ሀገሮች በፊት የሴት አትሌቲክስ ፌዴሬሽን ፕሬዚዳንት የነበራት ኢትዮጵያ ነበር። ፌዴሬሽኑም ትልቅ ፎቅ ቤት ያሰራው ብሔራዊ ሆቴል የገዛው በወይዘሮ ብስራት ጋሻውና ፕሬዚዳንትነት ወቅት ነው። የቤጂንግ ጉባኤ ያስገነዘበው ደግሞ ውድድሩ ያቆሙ አትሌቶች በስፖርት አድሚኒስትራሲዮን በሰፊው ተከፋይ መሆናቸውን የኢትዮጵያ አትሌቶች አትሌቲክስ በሀገራቸው እንዲስፋፋ በልዩ ልዩ መስክ በመሰለፍ እንደሚያገለግሉ ተስፋል። በመጀመሪያ ቻይና የመጣሁት የዛሬ 42 ዓመት ከኢትዮጵያ አትሌቲክስ ቡድን ጋር የኦሊምፒክ ሻምፒዮኑ ማሞ ወልዴ ማቦይ ነበሩ። ያኔው ቻይና እልም ያለ ኮሚኒስት ነበር። የአሁኑ ደግሞ ቢያንስ ከውጡ ካፒታሊስት ሆኗል። ቢሲክሌቶች በመኪና ተቀይረዋል። የማውሴቱን ጋር አረንጓዴ ጥብቆ በብሉጅን ተቀይረዋል። ወጣቱ የሚበላውና የሚጠጣው ልክ እንደ አሜሪካ ነው። ኢንተርኔቱ ግን እንደ ኢትዮጵያ ችግር አለበት። ጉግልና ቻይና አይዋደዱም ይባላል። በእኛ ግን አስተያየት ተደርጎ አትሌቶቹ የሚጠቀሙ ዘንድ ስታዲየም ውስጥ የዊፊ አገልግሎት ዘርግተዋል። በየሆቴላቸውንም ከሞላ ጎደል ኢንተርኔቱ ይሰራል። ቤጂንግ 21 ሚሊዮን ህዝብ የሚኖርባት፣ 6 ሚሊዮን መኪና፣ 20 ሺ አውቶቡስ፣ 60 ሺ ታክሲ የሚንቀሳቀስበት በተጨማሪ የመሬት ውስጥ ባቡር ሜትሮ ያለበት አስደናቂ ከተማ ነች።
አቶ ፍቅሩ ኪዳኔን አመሰግናለሁ። አሁን ለሀገር ውስጥና የአውሮፓ ፕሪምየር ሊግ እግር ኳስ ውድድሮች ዜና ከቤጂንግ በቀጥታ ወደ አዲስ አበባ ወስዳቸዋለሁ። ገዛኸኝ ጽዮን መስቀል መስመር ላይ ይገኛል። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። ላለፉት 20 ቀናት ድሬዳዋ ላይ 24 ቡድኖችን ሲያፎካክር የሰነበተው የብሔራዊ ሊግ ትናንት በድሬዳዋ ከተማ ቡድን አሸናፊነት ተጠናቋል። ለፍጻሜ የደረሱት ድሬዳዋ ከተማና ሆሳና ከተማ ሲሆኑ የድሬዳዋ ከተማ ቡድን በፍጻሜው ዘና ብሎ ነው ሆሳና ከተማን 3-1 የረታው። ፈቃዱ ወርቁና ይሁን እንደሻው ለድሬዳዋ ከነማ ሲያስቆጥሩ ሶስተኛው በተከላካይ ስህተት በራሱ ግብ ላይ ነው የተቆጠረው። ዱላ ሙላቱ ለሆሳና ከተማ አስቆጥሯል። ብቸኛ የሴት አሰልጣኝ በሆነችው መሰረት ማኔ ለዋንጫ የበቃው ድሬዳዋ ከተማ 50,000 ብር ሽልማት ሲያገኝ ሆሳና ከተማና ሀላባ ከተማ 40,000 እና 30,000 ብር አግኝተዋል። የድሬዳዎቹ በላይ አባይነ በስድስት ጎል ኮከብ ጎል አግቢ፣ ይሁን እንደሻው ደግሞ ኮከብ ተጫዋች ሆነው ተመርጠዋል። የኮከብ አሰልጣኝነቱን ማዕረግና ሽልማት ያገኘችው የወንዶች ቡድንን በማሰልጠን ብቸኛ እንስት አሰልጣኝ የሆነችው መሰረት ማኔ ናት። በደረጃ በተደረገው ጨዋታ ሀላባ ከተማ ጅማ አባ ቡናን በመለያ ምት 4-2 አሸንፏል። ብቸኛዋ የሴት አሰልጣኝ የድሬዳዋ ከተማም ቡድን ለዋንጫ ማብቃቷና ወደ ፕሪምየር ሊጉም እንዲገባ ማስቻሏ የውድድሩ ልዩ ክስተት መሆኗ በሰፊው ተዘግቧል። አንደኛና ሁለተኛ ሆነው ያለፉት ድሬዳዋ ከነማና ሆሳና ከነማ በቀጣዩ ዓመት ፕሪምየር ሊጉን ይቀላቀላሉ። ወደ አውሮፓ ታላላቅ ሊጎች በሳምንቱ መጨረሻ ያሉትን ውድድሮች ስንመለከት በእንግሊዝ ፕሪምየር ሊግ ሶስተኛ ሳምንት ላይ ደርሷል። የአምናው ፕሪምየር ሊጉ ሻምፒዮን ቼልሲ ዌስት ብሮም አልቢየንን 3-2 አሸንፏል። ከባርሴሎና በግዢ ወደ ቼልሲ የተዛወረው ፔድሮ በ20ኛው ደቂቃ፣ ዲያጎ ኮስታ ደግሞ ሁለተኛውን አክሎ ለእረፍት የወጡት 2-1 ነበር። በቼልሲ የማሸነፊያዋን ሶስተኛ ጎል ሴዛር አግብተዋል። ከቼልሲ በደጀን ተከላካይ የሆነው ጆን ቴሪ በሁለት ቢጫ ከሜዳ መባረሩ ቼልሲ የመጨረሻዎቹን 25 ደቂቃ በጎዶሎ በ10 ተጫዋቾች መጨረስ ተገድዷል። ማንቸስተር ሲቲ ኤቨርተንን በሜዳውና በደጋፊው ፊት 2-2 አሸንፎታል። ሌሎች 3 ጨዋታዎችም በአቻ ውጤት ነጥብ ተጋርተው የወጡ ሲሆን ዛሬ ከምሽቱ 4 ሰዓት በኋላ የሚካሄደው የአርሴናልና ሊቨርፑል ፍልሚያ በጉጉት እንዲጠበቅ ሆኗል። በሶስተኛው ሳምንት ጨዋታ ሁሉንም አሸንፎ ሙሉ 9 ነጥብ ያዘው ማንቸስተር ሲቲ ፕሪሚየር ሊጉን መምራት ጀምሯል። ሌስተር ሲቲ እና ማንቸስተር ዩናይትድ በእኩል 7 ነጥብ ማንቸስተር ሲቲን የሚከተሉ ቡድኖች ሆነዋል። የስፔን ላ ሊጋ ባለፈው አርብ ሲጀመር አትሌቲኮ ማድሪድ አዲስ ገቢውን ላስ ፓልማስን 1-0፣ ባርሴሎናም አትሌቲኮ ቢልባኦን በተመሳሳይ 1-0 አሸንፈዋል። ሪያል ማድሪድ ከስፖርቲንግ ሊዮን፣ ሌቫንቴ ከሴልታ ቪጎ ያለ ግብ 2-0 ሲለያዩ ሌሎች 3 ጨዋታዎችም በአንድ አቻ ውጤት ተጠናቀዋል። ይኸው ነው በእኔ በኩል ያለው ሰለሞን።
እኔም አመሰግናለሁ ገዛኸኝ። ከአዲስ አበባ በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
የስፖርቱን አዘጋጅ ሰለሞን ክፍሌንና ተባባሪውን ገዛኸኝ ጽዮን መስቀልን እኛም እናመሰግናለን። አድማጮች፣ ስርጭታችን በ19፣ 22 እና 25 ሜትር ባንዶች ላይ ነው የምትከታተሉት። አሁን አፍሪካ ነክ ርዕሶች።
ናይጄሪያ በአሁኑ ወቅት በኢኮኖሚ እድገት ደቡብ አፍሪካን አልፋ በመሄድ ከአፍሪካ ዋናዋ ሆናለች። ናይጄሪያ ደቡብ አፍሪካን አልፋ ሄደች ሲባል በምን መልክ እንደሆነ እንዲያብራሩልን የአፍሪካ ጉዳይ ምሁር የሆኑትን ዶክተር አየለ በከሪን ጋብዘን የሁለቱን አገሮች አጠቃላይ ይዘት ባለፈው ሰኞ ዘርዝረውልናል። ዶክተር አየለ በከሪ በኒውዮርክ ክፍለ ሀገር በሚገኘው ኮርኔል ዩኒቨርሲቲ የአፍሪቃ ጥናትና ምርምር ክፍል ለብዙ ዓመታት አስተምረዋል። አሁን ደግሞ በመቀለ ዩኒቨርሲቲ የታሪክና ባህል ጥናት ክፍል ተባባሪ ፕሮፌሰር ሆነው ይሰራሉ። የድረ ምረቃ ጥናትንም ያስተባብራሉ። የአፍሪቃ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ ነች ያነጋገረቻቸው። ዶክተር አየለ በሰው ልማት ረገድ ደቡብ አፍሪቃንና ናይጄሪያን በማወዳደር ይጀምራሉ።
በሰው ልማት ከሄድን በሰው ልማት ያውም ደግሞ የሰው እድገት ማለት ጥሩ ትምህርት ማግኘት፣ ጥሩ ሆስፒታል መሄድ፣ በዛ በዛ ከለካ ናቸው። አሁንም ቢሆን ሳውዝ አፍሪካ ናይጄሪያን ትበልጣለች። ናይጄሪያ እንግዲህ አሁን የኢኮኖሚዋ እድገት ትልቅ፣ በጣም ትልቅ። ይሄ እንግዲህ አሜሪካኖች እንደሚሉት ፓዩ በጣም ትልቅ ሆነ። ግን ያንን ፓይ ለ170 ሚሊዮን ህዝብ መከፋፈል አለባቸው ማለት ነው። አስ ኮምፔር ቱ ሳውዝ አፍሪካ ለ50 ሚሊዮን ህዝብ ብቻ ነው የምትከፋፍለው።
የሀገሪቱ የሀብት ዳቦ በትክክል ካልተሸነሸነም በህብረተሰቡ እኩልነት እንደማይኖር ዶክተር አየለ ያብራራሉ።
እንግዲህ በትክክል ደግሞ ካልተሸነሸነ ያ ፓይ ምን ይሆናል? ኢኒኳሊቲ ይፈጥራል። በናይጄሪያ ውስጥ በጣም ከባድ የሆነ እኩልነት የለም። ብዙ ሀብታሞች አሉ። በጣም ደግሞ የበለጠው ህዝብ በጣም ደሃ ነው። ከ70 ሚሊዮን በላይ ህዝብ ናይጄሪያ ውስጥ ከ$1 በታች ነው ኢንካሙ፣ የቀን ኢንካሙ። ናይጄሪያ ሂሳቧን ስታሰላ የአመት የአገሪቷ ገቢ $522 ቢሊዮን ማለት ነው። በሌላውን ሁሉ ትተን ምንድን ነው የሚያደርገው? ውጭ ያሉ ኢንቨስተሮች ያንን አይተው ወደ ናይጄሪያ ይሳባሉ ማለት ነው። እና አንድ እሱ ነው። ሁለተኛ ደግሞ በናይጄሪያ ውስጥ ዲሞክራቲክ ስርዓት ኖሮ በሰላማዊ መንገድ የመንግስት ሽግግር ስለመጣ ያም ደግሞ መረጋጋትን አመጣ ማለት ነው። በፌዴራል ደረጃ መረጋጋት አለ ማለት ነው። ያም እንግዲህ ምንድን ነው የውጭ ኢንቨስተሮችን ሊስብ ይችላል ማለት ነው። ሌላው ቁም ነገር ደግሞ ምንድን ነው? ናይጄሪያም ሳውዝ አፍሪካንም ብንወስድ ሁለቱም በጣም ሀብታም ሀገሮች ናቸው። ናይጄሪያ ኦይል አላት፣
ነዳጅ ዘይት
ከአፍሪካ አንደኛ ናት። በትሪሊየን ኪዩቢክ ሜትር የሚገመት ጋዝ ነው ያላት። የተረጋገጠ ጋዝ አላት፣ ዘይት አላት። ከዛ ውጭ ደግሞ በጣም ሰፊ የሆነ አግሪካልቸር አላት። ሌላው ደግሞ ምንድን ነው ናይጄሪያ በጣም አሁን ጎልታ የታየችው በአገልግሎት ነው። በአገልግሎት ማለት ምንድን ነው? ቱሪዝም፣ ሆቴል፣ ይህን የመሳሰሉት። ናይጄሪያ ኢኮኖሚዋን ዳይቨርሲፋይ ለማድረግ በአንድ ብቻ ላለመወሰን ባደረገችው ውሳኔ መሰረት፣ ሁለተኛ ደግሞ ሁለት ፖሊሲዎች አሉ እንግዲህ የኢኮኖሚ ፖሊሲዎች ላይ አንደኛ የአመቱ ባጀት ካላቸው ኢንካም ጋር የተመጣጠነ እንዲሆን በማድረግ፣ ሁለተኛ ደግሞ ኢንፍሌሽን ወይም ደግሞ የዋጋ መናር እንዳይኖር በደንብ በስርዓት መስራታቸው፣ እነዚህ ሁሉ ተደማምረው የናይጄሪያን ኢኮኖሚ ጠንካራ ኢኮኖሚ ከአፍሪካ አንደኛ እንዲሆን አድርጓል። ይህ ኢኮኖሚ ሊቀጥል የሚችልበት በእድገቱ በኩል ጥሩ ነገር ስናይ፣ በልማት በኩል ብዙ ድክመቶች አሉ። አሁንም ናይጄሪያ ውስጥ አንደኛው አሁን ለምሳሌ ቅድም የነገርኩሽ የፊልም ኢንዱስትሪ፣ የባንክ የተመሳሰሉት የቱ ጋር ናቸው ብንል ሌጎስ አካባቢ ነው፣ ደቡብ ምዕራብ አካባቢ ነው። ይሄ ሁሉ ሰው በተለይ በጣም ብዙ ሰው ሊቀጥር የሚያስችሉ አዳዲስ የፈጠሯቸው ፋብሪካዎች ወይም ደግሞ የአገልግሎት ሰጪዎች ወይም ደግሞ የፊልም ስራዎች ያሉት በሙሉ ደቡብ ምዕራብ ላይ ነው። እና ሁለት ቦታዎች ችግር አለ ናይጄሪያ ውስጥ። አንደኛው ሰሜን ላይ ነው፣ ይሄ ቦኮ ሀራም የሚባለው የሚያጠቃው ሰሜን ላይ ነው። ሁለተኛው ደግሞ ዘይት ያለበት አካባቢ፣ ዘይት ያለበት አካባቢ ትንሽ ረጋ ብሎ ነበረ፣ ግን ቦኮ ሀራሙ እየተስፋፋ ሄዶ እንደውም አሁን የሽግግሩን ምክንያት በማድረግ ጥቃታቸውን በጣም በጣም አፋፍመውታል። እንግዲህ ያ ደግሞ ኢኮኖሚው ላይ ተጽዕኖ ይኖረዋል ማለት ነው።
አሁን እንግዲህ የቦኮ ሀራምን ጉዳይ አንስተዋል። ቦኮ ሀራም በተለይም በሰሜኑ ክፍል ነው እንግዲህ ከሞላ ጎደል ብዙ ቦታዎችን መቆጣጠር ደረጃ ደርሶ ነበረ። ለሱም ምክንያት የሆነው ድህነቱ እዛ ስር የሰደደ ነው የሚባለው እና ሀገሪቱ በኢኮኖሚ ከፍተኛ እድገት ማግኘቷን ገልጸውልናል። እና ለሰሜን ሊሆን አልቻልም ማለት ነው ወይስ እንዴት ነው?
በጣም ጥሩ ጥያቄ ነው። እንግዲህ ሁለት ነገሮች ያሉ ይመስለኛል። አንደኛ ወደ ቅኝ አገዛዝ ታሪክ ይወስደናል። እንግሊዞች ቅኝ አገዛዝ ስርዓት ናይጄሪያን ሲያስተዳድሩ የዛ ስርዓት ተጠቃሚ ነበሩ ሰሜኖች። በእንግሊዝ ስም አገሪቷን ያስተዳድሩ የነበሩት የሰሜኑ ነበሩ። ከዛም በኋላ ነጻነቷን ስታገኝ እስከ 1999 ዓመተ ምህረት እንደ አውሮፓውያን አቆጣጠር ድረስ ስልጣኑን ይዘውት የነበሩት ሰሜኖች ነበሩ። ከዛ በኋላ ነው እንግዲህ ስልጣኑ ወደ ደቡብ ወይም ደግሞ ወደ ሌላው ክፍል ሊዘዋወር የቻለው። በዛ ደስተኝነት ያለመሆን ጉዳይ አለ። ሌላው ደግሞ ቅድም እንዳልሽው እርግጥ የሰሜኑን አካባቢ በምናይበት ጊዜ ይሄ በእኛ ሳሄል ብለን የምንጠራው ወይም ደግሞ በድርቅ በጣም የተመታ ድርቁ ደግሞ የበረታ ከአመት አመት ማቋረጥ አካባቢ ነው እና ያ ደግሞ ድህነቱን አባብሶታል። እዛ አካባቢ የአስተዳደሩን ማጣት፣ የአካባቢው በድርቅ መመታት፣ እነዛ ሁሉ ተደማምረው ብሶቱን አባብሰው እንደ ቦኮ ሀራም አይነት ሊፈጠር ችሏል። ቦኮ ሀራሙ በምንም አይነት ናይጄሪያ ውስጥ የህዝብ ድጋፍ አግኝቶ ስልጣን ላይ ይወጣል ብለን ልንገምት አንችልም። ምክንያቱም የእነሱ ምንድነው ያደረጉት ትግሉን ካለው ከናይጄሪያ ታሪክና ከናይጄሪያ ሪያሊቲ አውጥተው ያንን ድርጅት ይሄ ኢስላሚክ ስቴት የሚባለው አክራሪ ቡድን የሰውን አንገት የሚቀላ ቡድን ጋር ነው ራሳቸውን ያሰለፉት እና እነሱም ለመፍትሄ ያመጣሉ አይደለም። ግን ምንድን ነው ሃይማኖት ደረጃ ካየ ነው ሙስሊምና ክርስቲያን አለ። ሙስሊሙ ማጆሪቲ ነው ናይጄሪያ ውስጥ። ያ ሙስሊም ደግሞ ያለው ሰሜን ላይ ነው እና ምንድን ነው መደረግ ያለበት ይሄ ቅድም እንዳልኩሽ በልማት ደረጃ በእድገት ሳይሆን በልማት ደረጃ ህዝቡ የተሻለ ኑሮ እንዲኖር፣ የተሻለ ትምህርት እንዲኖረው፣ የተሻለ ጤና አገልግሎት እንዲያገኝ በተለይ በሰሜኑ ላይ ትልቅ ትኩረት ሰጥተው በአሁኑ ጊዜ የሚያደርጉትን የሚሊተሪ ካምፔን ከህዝብ እድገት ጋር አስተሳስረው ቦኮ ሀራምን መምታት ብቻ ሳይሆን ቦኮ ሀራም አማራጭ የሌለው መሆኑን በማሳየት እዛ አካባቢ ብዙ ልማቶችን መፍጠር አለባቸው። ገንዘብ ማፍሰስ አለበት ፌዴራል መንግስቱ። እሱ ነው ምክንያቱም እንዳየነው ከሆነ ደቡብ ላይ ያምጹ የነበሩት ጠመንጃ ይዘው ይታገሉ የነበሩት በጆናታን ጊዜ ጠመንጃቸውን አውርደዋል። ትምህርት ቤት በመስራት መንገድ በመስራት የተለያዩ ነገሮች ለህዝቡ በቀጥታ በማድረግ ከአመፅነት ጠመንጃቸውን ሊያወርዱ በቅተዋል እና ተመሳሳይ ሁኔታ ሰሜን ላይ መፈጠር አለበት።
ናይጄሪያ እንግዲህ እንዲህ አድጋ ያለች ትልቅ የኤነርጂ ወይም የኤሌክትሪክ መብራት ችግር እንዳለባት ነው የሚነገረው። አንድ ጋዜጣ ላይ ሳነብ እንዳውም በቀን ከአራት ሰዓት በማይበልጥ ጊዜ ነው የመብራት ኃይል የሚገኘው ነው የሚሉት። እነዚህ እንግዲህ በፋብሪካዎች ደረጃ ማለት ነው፣ በኩባንያዎች ደረጃ ማለት ነው። አብዛኞቹ ናይጄሪያ ውስጥ ያሉት ትልቅ ኩባንያዎችም ሆኑ ገንዘብ ያላቸው በጀነሬተር በግል ጀነሬተር ነው የሚተማመኑት እንጂ አጠቃላይ የኤሌክትሪክ መብራት አቅርቦት በጣም ዝቅተኛ እንደሆነ ነው የሚነገረው እና እንዴት እንደዛ ሊሆን ቻለ?
አንደኛ መብራት ኃይልን ለህዝቡ ይሰጥ የነበረው መንግስት ነበረ እና መንግስት ደግሞ በጣም ደካማ ነበረ። የቀድሞ ፕሬዚዳንት ጆናታን ትልቅ ስራ ሰርተው ከስልጣን ሊወርዱ የቻሉት ምንድን ነው? ያንን በመንግስት ቁጥጥር ስር የነበረውን ለግል ኩባንያዎች መስጠት መቻላቸው ነው። እና በዛ ምክንያት አሁን ችግሩ ሙሉ በሙሉም ተቃሏል ሳይሆን የውጭም እንዲሳተፉ በማድረግ የአመት ምርት በኤሌክትሪክ ኪሎቶንስ ምርት እየጨመረ እየመጣ ነው ያለው። እና ትልቁ ችግር የነበረው የመብራት ኃይልን መንግስት በቁጥሩ ስራ አርጎ በጣም የማይረባ አገልግሎት እየሰጠ በቆየበት ጊዜ ነው እንደዛ የሆነውና አሁን ለምሳሌ እሱን ካነሳን ዘንድ ደቡብ አፍሪካ ለምሳሌ የኤሌክትሪክ ችግሯን በደንብ አርጋ ሶልቭ አርጋለች ደቡብ አፍሪካ፣ ምክንያቱም የግል ኩባንያዎች በዛ ላይ ስለተሰማሩ።
እሺ እንግዲህ ዶክተር አየለ በከሬ ለሰጡኝ ማብራሪያ በጣም አመሰግናለሁ።
እሺ እኔም እድሉ ስለተሰጠኝ እጅግ በጣም አመሰግናለሁ።
ክቡራትና ክቡራን አድማጮች ከመጨረሻው የምሽቱ ቅንብራችን ላይ ደርሰናል። ሳምንታዊ ዝግጅት ጤና ነው። በልዩ ልዩ ጤና ነክ ርዕሶች ላይ የተዘጋጀውን ዝግጅቱን ይዞ ቀርቧል ሰለሞን አባተ።
መጥፎ ዜና፣ ኤልኒኞ ዘንድሮ በዓለሙ ተናኝቷል። የዘንድሮው የአየር ንብረት ለውጥ እስያን እጅግ አብዝቶ እየጎዳ እንደሆነ በብዙ የድርቅ ሁኔታዎች እየታየ ቢሆንም አፍሪቃ በተለይ ምስራቃዊ የአህጉሪቱ ክፍሎችም እንዲሁ ለበረታ ጉዳት ተጋልጠዋል። የዘንድሮው ኤልኒኞ ከመከሰቱ ከብዙ ወራት በፊት በጣም የበዙና የበረቱ ማስጠንቀቂያዎች በሚመለከታቸው የጥናትና የአየር ንብረት ክትትል መስሪያ ቤቶችና መገናኛ ብዙሃን ሲወተወቱ ቆይተዋል። እንደዚያም ሆኖ ግን ሰው የጉዳት ተጋላጭ ሆኗል። እንስሳት በውሃና መኖ እጦት እንዲሁም በበሽታ እየሞቱ ናቸው። የለም የለም፣ አላስጨርስ ይህንን ዜማ። ይህ ኢትዮጵያውያን ከሚወዱት ድምፃዊ የሚንቆረቆርላቸው እንጉርጉሮ ምናልባት ምረጡ ቢባሉ ጨርሶ የማይመርጡት እንደሆነ የሚጠራጠር የሚኖር አይመስለኝም። ኢትዮጵያ ይህንን ችግር ለመጋፈጥ ያስችላል ያለችውን በምክትል ጠቅላይ ሚኒስትር የሚመራ ብሔራዊ ግብረ ኃይል በቅርቡ ሰይማለች። ዘርፈ ብዙ ምላሽ ለመስጠት የሚያስችል ነው ተብሎ ይታሰባል። የግብረ ኃይሉን አወቃቀርና መርሃ ግብር እየተከታተልን ለማሳወቅ እየጣርን ነው። ለዛሬው ፕሮግራማችን ግን ለመሆኑ በእንዲህ አይነት ሁኔታ ውስጥ የሚከሰቱት የጤና ችግሮች ምንድን ናቸው? ምን አይነት ምላሽስ ይጠብቃሉ? ረሃብ። ብዙ አጥኚዎችና ተመራማሪዎች ረሃብን ራሱን በሽታ ነው ይሉታል። አንድ ከጥቂት ዓመታት በፊት ኒውዮርክ ታይምስ ጋዜጣ ላይ ታትሞ የነበረ ጽሑፍ
ረሃብ በሽታ ነው፣ ጠኔ ደግሞ የተባባሰ መገለጫው። ረሃብ ወደ ጠኔና ቸነፈር ይወስዳል፣ ጠኔና ቸነፈር ደግሞ ወደ ሞት ይወስዳሉ
ይላል ያ ጥናት። ማርክ ቢትማን የሚባሉ የዚህ ጽሑፍ አቅራቢ ቀላል የሚባል ረሃብ ከሚያስከትላቸው አንዳንድ የጤና መስተጓጎል መገለጫዎች መካከል እንቅልፍ ማጣት፣ መነጫነጭ፣ ድካም፣ ቁርጠትና የአመጋገብ ስርዓት ክንውን፣ አካላት መረበሽ፣ በአጠቃላይ የሰውነት መዛልና መታመም፣ ራስ ምታት፣ ራስን መሳት፣ አካባቢን አለማወቅ ወይም ግርታ ወይም አለመረዳት ወይም መዘንጋት፣ የበረታ ወይም የተጋነነ ክፉንም ደጉንም የማሽተት አቅም ወይም ችሎታ፣ መቃዠት ወይም መቀዣበር ወይም ያሉትን መርሳት፣ መነሁለልና ማዝገም፣ የክብደት መቀነስ፣ ያለማቋረጥ ስለ ምግብ ማሰብ የሚፈጥረው ቋሚ መረበሽና አትኩሮት ማጣት የሚጠቀሱ ናቸው። ራስን እስከ ማጥፋት የሚገፉ የአካልና የአእምሮ ጤና መቃወስ ችግሮች ስፋትና ጥልቀት ያላቸው ናቸው ከረሃብ ጋር የተያያዙ። እነዚህ በአንድ የተራበ ሰው ላይ ሊደርሱ የሚችሉ ሁሉን አቀፍ የጤና መስተጓጎልና መቃወስ መገለጫዎች ሲሆኑ የረሃብ የጤና ችግር በማኅበረሰብና ከዚያም በሰፋ ሁኔታ የሚከሰቱ የተላላፊ በሽታዎች የወረርሽኞችና የሥነ ሕዝብ መዘዞችንም ያካትታል። ለዚህ ዝግጁነት አለ ነበር? የሚሰጠው ምላሽ ምን ያህል ፈጣንና ሁሉን አቀፍ ነው? ባለሙያና ባለሥልጣንም ይዤለው መለሳለሁ። መልካም ዜና። አፍሪካ ሰሞኑን በሁለት መልካም ዜናዎች እየፈነደቀች ያለች ትመስላለች። ለኢቦላ ክትባት መገኘት አንድ በሉ።
It showed that a vaccine that is essentially the vaccine that was used in the trial. ጊኒ
ሙከራ ላይ የነበረው ክትባት በእንስሳት አምሳያዎች ላይ ከሰባት ቀናት በፊት ተሰጥቶ ሙሉ በሙሉ 100% ውጤታማ መሆኑ ብቻ ሳይሆን ለቫይረሱ ከመጋለጣቸው ከሶስት ቀናት በፊት ተሰጥቶም በከፊል የተሳካ ሆኗል።
ዶክተር አንቶኒ ፋውቺ በዩናይትድ ስቴትስ ብሔራዊ የጤና ኢንስቲትዩት የተላላፊ በሽታዎች ቅርንጫፍ ኃላፊ ናቸው።
The other thing that was important is that it was able to protect against the multiple variants.
ሌላው አስደሳች ጉዳይ ክትባቱ ሌሎችን በርካታ አይነት የኢቦላ ቫይረሶችን የመከላከል ጉዳይ አገልግሎት ላይም ሊውል መቻሉ ነው።
በዚህ አያያዝ በጤና ባለሙያዎችና ባለስልጣናቱ እምነት የኢቦላ ፍጻሜው ፈጥኖ እየደረሰ ነው። እስከ ያዝነው የአውሮፓ ዓመት መጨረሻ ቢበዛ በመጪዎቹ አራትና አምስት ወራት ውስጥ ማለት ነው በከፍተኛ ድል ይሸነፋል ብለዋል የዓለም የጤና ድርጅት ዳይሬክተር ዶክተር ማርጋሬት ቻን ሰሞኑን በሰጡት መግለጫ።
If the current intensity of case detection and contact tracing is sustained,
አሁን የተያዘው አዳዲስ ህሙማንን ለማግኘትና ንክኪዎችን ለመከታተል እየተደረገ ያለው ጥረት ተጠናክሮ ቀጥሏል። ቫይረሱ በዚህ ዓመት መጨረሻ ፍጻሜው ይሆናል። ይህም ማለት ማንም በቫይረሱ አይያዝም። የታመመና የሚታመም ጨርሶ አይኖርም ማለት ነው። ዜሮ።
በጎ ዜና ቁጥር ሁለት። በዚህ ዓመት የልጅነት ልምሻ ምስራቅ አፍሪካ ውስጥ እንዲያውም በአፍሪካም አልታየም። ሙሉውን ዓመት ሰፈሩን ጭር አደረገው ሳ ይባል ይሆን? ለማንኛውም መጨረሻ ላይ በወዲያኛው ዓመት በኬንያ ዳዳብ የስደተኞች ሰፈር ውስጥና ደቡብ ሶማሊያ ውስጥ ብልጭ ድርግም ሲል ከታየ በኋላ ደብዛው ጠፍቷል አሉ። አይመልሰውና አሜን በሉ። ዩናይትድ ስቴትስን 39ኛ ፕሬዚደንት ሆነው ከ1969 እስከ 1973 ዓመተ ምህረት በኢትዮጵያ አቆጣጠር ያገለገሉት ጄምስ ኤርል ካርተር ጂሚ ካርተር ተብለው ነው የሚታወቁት ታመዋል። ሜላኖማ የሚባል የካንሰር አይነት ነው የጤናቸው ችግር። የዘጠና ዓመቱ አዛውንት ካርተር በዕድሜ ዘመናቸው ካከናወኗቸው ተግባራት አንዱ ካርተር ማዕከልን አቋቁመው ለዓለም ሰላም በሽታዎችን ለመዋጋትና ተስፋን ለመዝራት እያደረጉ ያሉት ጥረት ይጠቀስላቸዋል። ካርተር ማዕከል ጊኒዎርም እየተባለ የሚጠራውን ኢትዮጵያን ጨምሮ በአራት የአፍሪካ ሀገሮች የጤና ችግር ሆኖ የቆየውን ጥገኛ ህዋስና በሽታውንም ለማጥፋት እየሰራ ነው። ጂሚ ካርተር ከጉበታቸው ላይ ስፋት ያለው መጠን በቀዶ ሕክምና ከወጣ ከጥቂት ሳምንታት በኋላ አራት የሚሆኑ ጥቃቅን የካንሰር ምልክቶች በአንጎላቸው ላይ ታየ እንደተባለ ባለፈው ሳምንት ለጨረር ሕክምና ሆስፒታል ገብተዋል። ለሕክምናቸው ከመግባታቸው ከጥቂት ሰዓታት በፊት ታዲያ ለጋዜጠኞች መግለጫ ሰጥተው ነበር።
በሕይወት ለመኖር የቀሩኝ ጥቂት ሳምንታት ብቻ ናቸው ብዬ ነበር። ይሁን እንጂ በሚደንቅ ሁኔታ አንዳች ክብደት አልተሰማኝም።
ጂሚ ካርተር ስነ ልቦናቸው ብርቱ ነው። ከጠላት ሁሉ መርጠው ጊኒ ወርምን ገድዬ ሳልጨርስ እኔ አልሞትም ብለዋል።
እኔ ከመሞቴ በፊት የመጨረሻው የጊኒ ወርም ተውሳክ ሞቶ ማየት እፈልጋለሁ።
ጊኒ ወርም ተንሰራፍቶ የኖረባቸው ሀገሮች ቻድ፣ ኢትዮጵያ፣ ማሊና ደቡብ ሱዳን ናቸው። ጊኒ ወርም ንጽህናው ካልተጠበቀ ካልተፈላ ወይም ካልተጣራ ውሃ ጋር ወደ ሰውነት የሚገባና በአካል ውስጥ እንደ ክር በረዥሙ የሚዘረጋ የትል አይነት ነው። ጊኒ ወርም የዛሬ 30 ዓመት በ1977-78 ዓመተ ምህረት አካባቢ 3.5 ሚሊዮን ሰው ያጠቃ ነበር። ባለፈው የአውሮፓ ዓመት በ2014 መጨረሻ ወይም በያዝነው የኢትዮጵያው 2007 ዓመተ ምህረት አጋማሽ አካባቢ የጊኒ ወርም ችግር ያለበት ሰው 126 ብቻ ሆኖ ተገኝቷል። ኢትዮጵያ ውስጥ አሁን የሚገኘው በቅኝት ደረጃ በመሆኑ ጉዳዩን የሚከታተለው የህብረተሰብ ጤና ኢንስቲትዩት እንደሆነ ተገልጾልኛል። ለማንኛውም ስለ ካርተርም ስለ ጊኒ ወርምም ዘርዘር ያሉ ዘገባዎችን ይዤለው መለሳለሁ። ጤናውን ይጠብቁ። ለዛሬ ከቪኦኤ ጤና ጤና ይስጥ።
የመሰናበቻ ይመስላል። አዲሱ ዝግጅታችን ወደ ማብቃቱ ነው።
መልካም አድማጮቻችን፣ በዚህ በታምራት ሞላ ዜማ እየተሰናበትን ነው። በ22 በ19 በ25 ሜትር ባንድ ያሰማነው የአማርኛ ስርጭት እዚህ ላይ ተጠናቋል።
ነገ ምሽት ከምሽቱ አንድ ሰዓት በልዩ ፕሮግራም፣ በሶስት ሰዓት ደግሞ በመደበኛው ፕሮግራማችን እንመልሳለን። ያስተናገድናችሁ አሉላ ከበደና
አዲሱ አበበ ነን።
ከአቀናባሪያችን ንጉሱ ታምሬና ከቴክኒክ መሐንዲሷ እንዲሁም ከአዘጋጇ ትዝታ በላቸውና ከቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን።
ሰላም፣ ደህና ደሩ። የትግርኛ ፕሮግራም ይቀጥላል። I got a man.
I'm